ብለን በጀርመን ነዋሪ ከሆነ ኢትዮጵያዊ እንግዳ ጋር ያቆየናል። መልካም ቆይታ።
የወጣቶች መድረክ።
ጤና ይስጥልኝ አድማጮች፣ እንደምን አላችሁ? አንድ ሀገር ሊያድግ የሚችለው የተከማቸ ዕውቀትን ለወገን ማስተላለፍ ስንችል ነው የሚለንን ኢትዮጵያዊ ወጣት የዛሬው ዝግጅታችን እንግዳ አድርገናል። ዶክተር ጸጋዬ ደገነህ ይባላል። በቢዝነስ አድሚኒስትሬሽን ማለት በአስተዳደር የማስትሬት ዲግሪ፣ በኢኮኖሚክስ ደግሞ የዶክትሬት ዲግሪውን በበርሊን በሚገኘው ዩኒቨርሲቲ ተቀብሏል። በቅርቡ ፕሮጀክት ማኔጅመንት የተሰኘ መጽሐፍ በአማርኛ ጽፎ በኢትዮጵያ በተለይ የኢኮኖሚክስና የአስተዳደር ትምህርት ለሚማሩ ወገኖች እንዲሆን ለከፍተኛ ትምህርት ተቋማት አበርክቷል። ወጣት ጸጋዬ ደገነህ ፕሮጀክት ማኔጅመንት የተሰኘውን መጽሐፍ በአማርኛ ሲጽፍ ችግር አጋጥሞት ነበርን? ሌሎች በውጭ ሀገር የሚኖሩ ኢትዮጵያውያን የተማሩትን ሙያና ዕውቀት በአማርኛ ለመጻፍ እንዲያስችላቸው ተመክሮ ይረዳ ይሆን? የዛሬው ጥንቅራችን ያስቃኘናል። መልካም ቆይታ። ጸጋዬ ደገነህ በቅርቡ በአማርኛ ቋንቋ ያወጣው መጽሐፍ በተለይ በከፍተኛ ትምህርት ተቋማት ለሚማሩ ማገናዘቢያ ይረዳ ዘንድ የጻፈው መሆኑን ይገልጻል።
የመጽሐፉ ርዕስ ፕሮጀክት ማኔጅመንት መመሪያ ለሚሌኒየም ኢትዮጵያ ነው የሚለው። እንግዲህ መጽሐፉ ስለ ፕሮጀክት ማኔጅመንት የሚጠቅስ ነው። የፕሮጀክት ማኔጅመንት አሰራር ዘዴዎችን የሚያሳይ ነው። ይህ ማለት እንግዲህ የተወሳሰበውን የፕሮጀክት ማኔጅመንት አላማ ቀላልና ሊገባ በሚችል የአማርኛ ቋንቋ በማቅረብ ዕውቀቱም ያላቸው ሆነ የሌላቸው ሊጠቀሙበት የሚችል ዋቢነትን መፍጠር ነው።
አልበርት አንስታይን ዕውቀት ማለት ልምድ ነው፣ ቀሪው ግን ኢንፎርሜሽን ማለት መረጃ ነው ሲል ተናግሯል በማለት ወጣት ጸጋዬ ይገልጻል። ይህንን ፕሮጀክት ማኔጅመንት የተሰኘውን መጽሐፍ ለኢትዮጵያውያን ተጠቃሚዎች ያቀረበው ከተማረው ብቻ ሳይሆን ካካበተው ትንሽ ልምድ መሆኑን ይገልጻል። ፕሮጀክት ማኔጅመንት ምን ይሆን?
አዎ እንግዲህ ፕሮጀክት የሚለው ከላታይን ቃል የመጣ ነው። ፕሮጀክቱ ማለት አንድ ነገር ወደፊት መወርወር ከሚል ነው እና በአገራችን እቅድ ከሚለው ጋር የሚሄድ ነው። እንግዲህ ፕሮጀክት ማለት ቋሚ ስራ ያልሆነ መጀመሪያና መጨረሻ የያዘ ጊዜ ሰሌዳ ማለት ነው እና በውስጡም እንግዲህ የተወሳሰቡና የተቀናጁ ስራዎች የሚካሄዱበት አንድ አላማ ያለው እና ይህንንም ደግሞ በተወሰነ ሀብት፣ ጊዜ፣ የሰው ጉልበት እና ጥራት የሚያስፈጽም እቅድ ነው። ለምሳሌ አንድ ቡና ማፍላትን ከወሰድን እንደ ፕሮጀክት ማየት እንችላለን። ምክንያቱም የሚፈላበት የተገደበ ጊዜ አለው፣ አላማ አለው፣ ቡናውን ጠጥቶ መርካት ነው፣ ጥራት አለው። ቡናው ቡና መሆን አለበት እንጂ ሻይ መሆን የለበትም እና ለዛ ደግሞ አስፈላጊ የሆነ የሰው ኃይል አለ እና ይህንን እንደ አጭር ፕሮጀክት ማየት እንችላለን።
ወጣት ጸጋዬ ደገነህ የከፍተኛ ትምህርቱን በጀርመን እንደጨረሰ እዚሁ ጀርመን ታዋቂ በሆነው ማርቸዲስ ቤንዝ በተሰኘው የመኪና አምራች ድርጅት ውስጥ ተቀጥሮ በመስራት ላይ ነው። በሳምንት ውስጥ ለ3-4 ሰዓታት በበርሊን በሚገኘው ሂምቦልት ዩኒቨርሲቲ ለኢኮኖሚክስና ማኔጅመንት ተማሪዎች ሌክቸር ይሰጣል። እንዴት ይህንን መጽሐፍ በአማርኛ ቋንቋ ለመጻፍ ተነሳሳ? ሌላው ጥያቄ ነበር።
መጽሐፉን ለመጻፍ ሳሱኝ ምክንያቶች በአራት ከፍዬ ነው እኔ ያየዋቸው። በመጀመሪያ ደረጃ በአገራችን ውስጥ በአማርኛ የተጻፈ የፕሮጀክት ማኔጅመንት መጽሐፍ ባለመኖሩና በእንግሊዝኛም የተጻፉት በስርጭትም ሆነ በዋጋ የማይመጥኑ አንዳንዶቹም በወቅታዊነት ካለው የአሰራር ዘዴዎች ጋር የማይዛመዱ ናቸው። ሁለተኛ ደግሞ አሁን ለምሳሌ ለአዲስ አበባ ዩኒቨርሲቲም ከወሰድ ነው ከውጭ ሀገር ያለም ሆነ በሀገር ውስጥ ያሉ ምሁራን በሙያቸው ላይ ያተኮረ ግኝታቸውን ልምዳቸውን በእንግሊዝኛ ቋንቋ ነው የሚያወጡት። ይህም እንግዲህ እንግሊዝኛ ቋንቋ የማይችለው ቀርቶ የሚችለውም በጠጠሩ የሙያ ቃላቶች በሚቀርቡ ጽሁፎች ሊከብደው ማዳረሱም ወይም የማንበብ ፍላጎትም ላይኖር ይችላል። አሁን ቅድም እንደጠቀሽው ከገጠር ያሉ አድማጮቻችን አሁን ለምሳሌ እንደዚህ በዚህ አሁን የእንግሊዝኛ ቃላቶች በሚገቡበት ጊዜ እንኳን የማይችለው ቀርቶ የሚችለውም ሊጠጥረው ይችላል። ዋናው ነገር እንግዲህ በአእምሮ ውስጥ ምስል مفتر مچالو لاینو وان نو قوانق او سايون يميك اربو صوف بامروست مثل مفتر مچالو لاینو لك اند حساب معناتنو ሶስተኛ እና አራተኛ ምክንያቶቹ እኛ ያለንበት የኢንፎርሜሽን ቴክኖሎጂ ዘመን አሁን የመረጃ ቴክኖሎጂ ዘመን የሚባለው ተንቀሳቃሽ ስልኮች ከጃችን እንደማይለዩ ኢንተርኔት ያለ ድህረ ገጾች መረጃ መነቃነቅ እንደማይችል ከየቤታችን እንደማይጠፋ ሁሉ የሚከናወኑ ስራዎችም ያለ ፕሮጀክት ማኔጅመንት እውቀትና ስርዓት መስራት የማይታሰብበት ጊዜ ላይ ነው የደረሰው እና ይሄኛው ምክንያት ነው አሁን ለምሳሌ ለሀገራችንም ካየነው በተለይም የባግራችን የቃዎች አመራረት ያገልግሎት ዘዴዎች እየተወሳሰቡ እየተቆላለፉ ሲመጡ ይህንን ማቃለያ መፍቻ መሳሪያዎች በብዛት ያስፈልጋሉ። ጀርመን ሀገር ለምሳሌ ወደ 3 ሚሊዮን የሚቆጠሩ ካምፓኒዎች አሉ እና ይህ ማለት እንግዲህ በብዙ ሚሊዮን የሚቆጠሩ የሂደት ንክኪዎችና በ100 ሚሊዮን የሚቆጠሩ ፕሮጀክቶች እንዳሉ ያሳያል። እና አራተኛው እና ዋንኛው ይሄንን መጻፍ ለመጻፍ ያነሳሳኝ በተለይ በውጭ የምንገኝ ኢትዮጵያውያን ለእያንዳንዳችን ካለን ሙያ ካዳበነው ችሎታ ለወገናችን የምናስተላልፍበትን መንገድ ለማበረታታት ነው። ለዚህም ነው መጻፉን በመጀመሪያ ደረጃ መታሰቢያነቱ ዕውቀቱና ልምዳቸውን ለሀገራቸው ህዝብ ለማስተዋወቅና ለማስተላለፍ እየተመኙ አቅሙ አልፈቀደላቸው በውጭ አገር ለሚኖሩ ኢትዮጵያውያን ብዬ ያልኩት።
እንግዲህ ብዙ እንዳንተ የተማሩ ውጪ ኢትዮጵያኖች አሉ። ይሄንን ዕውቀታቸውን ወይ በመጽሐፍ ወይም በሌላ አቋያ ወደ አገር ወደ ሌላ ወጣት ሊያስተላልፉ ያልቻሉ የከበዳቸውና ይሄንን መጽሐፍ መጀመሪያ ስንት ጊዜ ወሰደብህ ስትጽፍና እንዴትስ ወደ ኢትዮጵያ ልታሸጋግረው ቻልክ?
እንግዲህ መጀመሪያ ሐሳቡ ከተጠነሰሰ ቆይቷል እና ያሰብኩኝ ምን አይነት ምክንያትን ተጠቅሜ ነው ይሄንን መጽሐፍ መጠቀም ማውጣት ያለብኝ ስል እንግዲህ እኛ ሳናስበው በአጋጣሚው በዚህ አውደሺ ስለተፈጠን እና ይሄንን ማጋጣም በመጠቀም እኔ ይሄንን መድረሻ ነጥብ አድርጌ አንድ ነገር በዚህ በመወከር ብዬ ከዛሬ 2 አመት ማለት ከ3 አመት በፊት ጀመርኩኝ በ1998 እንደ ኢትዮጵያ አቆጣጠር ማለት ነው 2 አመት ፈጀብኝ እና አብዛኛውን ጊዜ ነው ቋሚ ስራ ስላለኝ ቀደም እንዳልኩትኝ ከስራ ውጭም በአንድ ዩኒቨርሲቲዎችም ውስጥ ተሰራለሁኝ እና ማታ ቁጭ ምልበት ነበር ትንሽ ነው መተኛ የነበረው ግራሚና ወድም በተሰቦቼና አንዳንድ እየተውኩኝ መጻፉ ላይ እየተቀመ ነበር በተለይ እንደኔ አይነት ወይም እንደኛ አይነት ከባህር ማዶ ውጭ ሆኖ ከሀገሩ የቋንቋ እድገት ተነጥሎ ያለ ሰው ብዙ የቋንቋው አገላለጹ እየደከመ ነው የሚመጣውና የግድ ከኢትዮጵያ ብዙ ስልክ ብዙ ወጪ ነበር ማውጣ የነበረው ያንዳንዱን ቃላት ለማወቅ ለመጠየቅ ብዙ ጋዜጣዎችን አነብ ነበር አስመጣ ነበር 4 ዲክሽነሪዎች ነበሩ ነጋሪት ጋዜጣ ከባንክ ከኢትዮጵያ ኢኮኖሚክስ አሶሲየሽን ብዙ ብዙ የሚወጡ ጽሁፎችን ሁሉ ያገዳበትኩኝ አይ ነበር እና ቀላል አይደለም ግን አንዴ ሰው እዛው እስከገባ ግን ቶሎ መሄድ ይመስለኛል እንዲያውም አሁን ወደ ጥያቄሽ ለመምጣት በቅርቡ ይሄንን መጽሐፍ አይተው አንድ ከፍተኛ የፕሮጀክት ማኔጅመንት ባለሙያ ሳቸውም እንደዛ አይነት ፍላጎቱ እንዳላቸውና ጀምረውትም እንደነበርና ይሄ እንደውም ለሳቸው ማበረታቻ እንደሆነ አድርገው ነግረውኛል እና ከዚህ በተሻለ መልኩም ጥሩ መጽሐፎች እንደሚወጡ እርግጠኛ ነኝ።
ይሄንን መጽሐፍን ጻፍ ካረቀክና ለህትመት ወደ ኢትዮጵያ ነው የሄድከው?
ተከክለ አዎ።
እና እንዴት ነው አላስቸገረህም እዛ?
በጣም ምክንያቱም የመጀመሪያው እንግዲህ አንተ ሂደቱን ካደረክሽ በኋላ መድገሙ ይቀላል። መጀመሪያ ላይ ግን ሰዎች እኔን ማቃቸው ሰዎች ነበሩና በተለይ በጣም የተባበሩ ሰዎች ነበሩ እነሱን ኢንፎርሜሽን እንዲነግሩኝ የጠየኩኝ ምን ያህል አንድ መጽሐፍ እንደሚያወጣ እና መጀመሪያው ዋጋው የሰማሁት ጊዜ በጣም ነው የደነገጥኩትኝ እና እኔ ዋናው መጽሐፉን ለትርፍ ሳይሆን ሰው እንዲያቀው ስለሆነ የፈለገው ወጪ ቢወጣም ያንን መጽሐፍ በተቻለ መጠን መሸጥ የሚያስችልበትና ቢያንስ ወጪውን መሸፈን እንዲያስችል ስለሆነ እዛ ላይ ነበር ያተኮርኩትኝ እና የመጽሐፉን እዚህ ጀርመን እንግዲህ የምናያቸው መጽሐፎች የተወሰነ ጥራት አላቸው ይሄንን ጥራት የያዘ መጽሐፍ እንዲሆን ነበር ለምሳሌ ምን አይነት ወርቀት መሆን አለበት ነጭ ወርቀት መሆን አለበት 60 ግራም ሳይሆን 80 ግራም መሆን አለበት ዲዛይኑ ይሄንን መምሰል አለበት እንዲህ አይነት ነገሮችን በጣም አድካሚ ነበር በተለይ አንዳንድ ጊዜ ህትመት ላይ ከገባ በኋላ አንዳንድ ግራፎች ምስሎች ደብዝዘው ይወጡ ነበር ያን እንደገና ማስተካከል ነበርብን እኔም የጻፍኳቸው አንዳንድ ነገሮች ለአንዳንድ ሰዎች ግራ ይገቡ ስለነበር እንደገና ያንን መልሼ ማስተካከል ነበርብኝ እና ይሄ መደለዝ መሰረስ የሚባለው ብዙ ነው ያለፈኝ
ኢትዮጵያ ብዙ ቆይታል ማለት ነው ይሄንን ነገር ሁሉ እስክተሰራ
እኔ ከዚህ ሁኘ ነው እንግዲህ ምስጋና ይግባውና የኢንፎርሜሽን ቴክኖሎጂን ግዜ አብዛኛውን ጊዜ ገናኝ የነበረው በኢሜይሎች ነው። በኢሜይል እና በስልክም መጀመሪያ ሂጄ ነበር። ሂጄ ሳለ ያንን ጀምሬው መጣሁኝ። ከቀሩን ግን እዚህ ሆኜ ነበር በየጊዜው ከታተልኝ ነበር።
290 ገጽን ያካተተው ፕሮጀክት ማኔጅመንት የተሰኘው የወጣት ጸጋይ መጽሐፍ አማርኛ ርዕስ ሊሰጠው አይችልም ነበር። ወጣት ጸጋይ መልሳለው
ሽፋኑ ላይ የተጻፈው ፕሮጀክት ማኔጅመንት ነው እና ማለት አሁን ለምሳሌ በአማርኛ መቀየር ይችላል እንዳልኩት እቅድ ማለት እንችላለን። የእቅድ ማኔጅመንትንም መቀየር እንችላለን። አስተዳደር ማለት እንችላለን። የእቅድ አስተዳደር ብለን ማውጣት እንችላለን። ግን ዋናው ነገር እነዚህ ፕሮጀክት ዓለም አቀፋዊ ቃል ነው። ማኔጅመንትም ዓለም አቀፋዊ ቃል ነው። እና አሁን ለምሳሌ አውሮፕላን ጥያራ ይባል ነበር መሰለኝ ባልሳሳት፣ ወይም ቴሌቪዥንንም ሌላ ቃል መስጠት ይቻላል። ግን እነዚህ ዓለም አቀፋዊ ቃላቶች ስለሆኑ የግድ ከዛ ውጭ ልንሄድ አንችልም። እና ግን ትርጉሞቹን አስቀምጣለሁ። ለምሳሌ መጽሐፉ መጨረሻ ላይ እንደ መዝገበ ቃላት አድርጌ ዓለም አቀፋዊና እንግሊዘኛ ቃላቶች እዛ ውስጥ ተቀምጠዋል። ትይዩ በአማርኛው መፍቻው ነው።
ለወጣቱ መግለጽ የምፈልገው ይላል ወጣት ጸጋዬ በመጨረሻ።
እንግዲህ ለወጣቶች ግንዛቤ መስጠት ምሻው ኮንፉሲዮስ የሚባል ቻይናዊ ፍልስፍና ከብዙ ሺህ ዓመት በፊት ያለው ነገር ነው። ይሄም እኔ አንድ እንቁላል ቢኖረኝና አንተ አንድ እንቁላል ቢኖር እና ብንቀያየር ያው የሚኖረን አንድ እንቁላል ነው። ግን ሐሳባችንን ብንቀያየር የሚኖረን ሁለት ሐሳብ ነው ስላለ እድገት የሚመጣው ሐሳብን በመቀያየር ነው። ይሄንን ተገንዝበን በተቻለ መጠን የተከማቸ ሀብት ገንዘባዊ ኢንቨስትመንትን ብቻ ሳይሆን መዋለ ንዋይ ብቻ ሳይሆን እውቀትን ኢንቨስት ለማድረግ መጠቀም አለብን። እና እያንዳንዱ በተቻለ መጠን ትንሽ ቢወረወር የሚወረወረው ትልቅ ደለል እንደሚሆን እርግጠኛ ነኝ። ይህንን ልምድ እንግዲህ እያንዳንዳችን ሁላችንም ውጭም ያለን ኢትዮጵያውያን በተቻለ መጠን ያገኘነውን ልምድ ወስደን ለሀገራችን ማስተላለፍ ከቻን እንደ ቻይናዎች፣ እንደ ጃፓኖች እና እንደ ህንዶች ልናድግ ማንችልበት ምክንያት ሊኖር አይችልም። በተለይም እንግዲህ እውቀት ተሸጋገረ የሚባለው ከአንድ ሰው ወደ ሌላ ተላልፎ የዛን እውቀት አሻሽሎ በተግባር ላይ ሲውል ነውና አውቆ ብቻ መቀመጡ ሳይሆን ያንን በተግባር ማስቀመጡ ያስፈልጋል።
አድማጮች ለዛሬ ያዘጋጀነውን እዚህ ላይ አበቃን። ዶክተር ጸጋዬ ደግነህን ለሰጠን ማብራሪያ ከልብ እናመሰግናለን። ለጥንቅሩ አዜብ ታደሰ ነበርኩ። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ እሰናበታለሁ። ጤና ይስጥልኝ።
ባለፈው ሳምንት መቅረብ የጀመረው በማድመጥ